የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ አድማጮቻችን። በዛሬው ምሽት ዝግጅታችን ደግሞ ባሳለፍነው ሳምንት ካቀረብናቸው የጋቢና ቪኦኤ መሰናዶች መካከል የተወሰኑትን መርጠን በድጋሚ እናስደምጣችኋለን። ሀብታሙ ስዩምና ጽዮን ግርማ አብረናችሁ እናመሻለን። መልካም ጊዜ።
ቀዳሚው ዘገባችን ወደ ሚኒልክ ቤተ መንግስት ይወስደናል። 5 ሚሊዮን ብር ለአንድ ሰው ስለተበላራት ገበታ ለሸገር በሚል የተጠራው ገቢው አዲስ አበባን ለማስዋብ የሚል የራት ዝግጅት በአጼ ምኒልክ እልፍኝ ውስጥ ተከናውኗል። የራቱ ታዳሚዎች በታሪካዊው ስነ ስርዓት ላይም ለመታደም እያንዳንዳቸው 5 ሚሊዮን ብር ከፍለዋል። በዚህ ዝግጅት ላይ ታዳሚ ከነበሩትና ከአመታት በኋላ ለመጀመሪያ ጊዜ እንደ አዲስ ግብር የተበላበትን የምኒልክ እልፍኝን ለታዳሚያኑ ሲያስጎበኙ የነበሩት አርክቴክት ዮሐንስ መኮንን የዝግጅቱን ድባብና በሳቸው ምልከታ ፋይዳ ያሉትን አካፍለውናል።
የተለየ ነገር ተደርጎላቸዋል ማለት አይደለም። ስለዚህ የተደረገው እንደው ታሪካዊ የሆነው ቤተ መንግስቱ ለህዝብ ክፍት ሲሆን በብዙ ሁኔታ ለመጀመሪያ ጊዜ የተደረገ እድል በመሆኑ እዚህ ላይ መሳተፋቸው ከዛም በላይ መቼም ከመቶ ምናምን ዓመት በፊት ዳግሞ የአጼ ምኒልክ ግብር ያበሉበት በነበረው አዳራሽ መጋበዛቸው ከአንድ የሀገር መሪ ጋራ ሀሳቡን ተጋርተው ህልማቸውን ተጋርተው አንድ ላይ ይህንን ማዕድ መካፈላቸው ታሪካዊ ስለሆነ እንደው ይሄንን እንደ ታሪክ መቁጠር ነው እንጂ እንደው ቁሳዊ ግምት መስጠት የሚከብድ ይመስለኛል። በሬት ላይ እንደው እንደኛ ሀገር አድራጊ ለማድረግ በመስቀጠር ላይ ባሉ ሀገሮች የተለመደው ከውጭ በሚገኝ እርዳታ፣ ከውጭ መንግስታት የሚገኝ ከውጭ ለጋሾች በሚገኝ ድጋፍ የልማት ፕሮጀክቶች ሲሰሩ ብዙ ጊዜ እናውቃለን። ላለፉት ብዙ አመታት ይሄ ሲሰራ እናውቃለን። አንዳንድ አጥኚዎች፣ ማህበራዊ ሳይንስ አጥኚዎች ሀሳብ እንደሚሰጡበት እንደሚተቹበት እንደውም ማህበረሰቡ ላይ የጠባቂነት ስነ ልቦና ያሳድራል። ሁል ጊዜ የሆነ አካል መጥቶ እንዲሰራው የመጠበቅ ልምድ ነው እንጂ እንደው ሀገሩንም ማህበረሰቡንም ለመለወጥ ብዙ አይጠቅምም የሚል ትችት ይቀርባል። እኔም በተወሰነ መልኩ እገራለሁ። ይሄኛው ከዛ የሚለየው የማህበረሰቡ ቀጥታ ተሳታፊነት ከታች ጀምሮ ሰው ተሳትፎ ለከተማዬ ለሀገሬ ተቆርቁሬ የሚል መንፈስ የሚያመጣ ስለሆነ እርግጥ ቀላል ብርም አይደለም። ቅድም እንዳልነው በአንድ ግለሰብ ለዚህ ኢኒሽቲቭ 5 ሚሊዮን ብር ዴዲኬት አድርጎ አሁን ባለው ከፍተኛ ጫና በዚህ አይነት አዳጊ ሀገር ውስጥ ኖሮ ይሄን ያህል ብር ማዋጣት ትልቅ ኮሚትመንት ነው። በኢትዮጵያ ታሪክ ውስጥ እንደምናውቀው ብዙዎቻችን የመንግስታቱ መኖሪያ የሚሰሩበት መስሪያ ቤት በተለይም ደግሞ ቤተ መንግስት ከሩቅ የሚፈራ የሚታፈር የሚከበር የማይደረስበት ነው። እንደውም ብዙዎቻችን የምናስታውሰው የአራት ኪሎ ቤተ መንግስት በዙሪያው ላይ ከተሰቀሉት ማስታወሻዎች መካከል ፎቶግራፍ ማንሳት ክልክል ነው፣ በዚህ በኩል ማለፍ ክልክል ነው የሚሉ ክልከላዎች፣ በመረማመጃ በእግር መሄጃዎችም ቀደም ብለው እግረኞች እንዳያልፉባቸው ምልክት የሚቀመጡባቸው ትኩር ብሎ ለማየትም የሚያስደነግጥ፣ ምክንያቱም ወታደሮቹ ቁጡ ናቸው፣ ወደዛም መጠጋት አይቻልም። ይሄ ነው እንግዲህ በጋራ የነበረን ትዝታ። አሁን ግን ያ ተለውጦ ሰዎች እንደ ልባቸው ውስጡ ገብተው እያንዳንዱ ቢሮዎች ውስጥ እያንዳንዱ መኝታ ክፍል እየዞሩ ማየት እጅግ አስደናቂ የታሪክ ክስተት ይመስለኛል።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ሰከለ አሜሪካ ራ ጋቢና
ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። አሁን ወደ ወሎ እናቀናለን። በዚያ የሚኖሩና የእስልምና እምነት ተከታይ ያልሆኑ የህብረተሰብ ክፍሎች ባለፈው አርብ ሙስሊም ወንድሞቻቸውን የሮመዳንን ጾም አስፈትተዋል ወይንም አስፈጥረዋል ሲል መስፍን አራጌ ጉዳዩን ይነግረናል፣ እንደሚከተል ይቀርባል።
በእስልምና እምነት ተከታዮች ዘንድ ቅዱስ የሚባለውን የረመዳን ወር ህዝበ ሙስሊሙ በጾምና በጸሎት ከተቀበለው ቀናት ተቆጠሩ። ጸሎታችሁ ፍሬ አፍራ፣ ጾማችሁ ይስመር የሚሉ የክርስትና እምነት ተከታዮች ጾም ወንድሞቻቸውን በማስፈጠር የሚያደርጉትን ረብረብለት ተመለከተ። ይቺ ኢትዮጵያ የሚሏት ሀገር ከሚስጥር በላይ ብትረቅበት ከንቁ በላይ ብትደምቅበት አይገርምም። ይህን ደግሞ ወሎዮቹ ያውቁበታል። ለነሱ አብሮነት፣ ጥለት፣ ፍቅር ሸማ ነውና በኮምቦልቻ ከተማ በርበሬውን ዛካባቢ የሚኖረው ዳዊት ሰጠኝ ዘመን የተሻገረ ይህን ትውፊት ለማስቀጠል አለን ብለው ከቆሙ ወጣቶች ውስጥ ይፈረጃል። በ2007 ከአዳማ ዩኒቨርሲቲ በሲቪል ምህንድስና የተመረቀውና በግል ስራ የሚተዳደረው ዳዊት የክርስትና እምነት ተከታይ መሆኑ ሙስሊም ወንድሞቹንና እህቶቹን ለማስፈጠር እንቅፋት አልፈጠረበትም። ተወልዶ ባደገበት አካባቢ በሚገኘው ጃፈር መስጊድ ውስጥ የመቅሪብ ሶላት ሲያደርጉ የነበሩ ከ100 የሚልቁ ጸዋሚዎችን ባለፈው አርብ አስፈጥሯል።
የመጀመሪያችን ነው እንደዚህ ውሃ ይዘን ተምር ይዘን መስጊድ ደጃፍ ተገኝተን እንትን ያለነው። ግን ቢሆንም ከዚህ በፊት ሰፈር ላይ የተለያዩ ነገሮች እንደዚህ እናደርጋለን እና አንድ ጓደኛዬን ቀድሜ ነገርኩት። ቢላል ጀማል የሚባል ሙስሊም ጓደኛ ለኝ ጠራሁት፣ አናገረኝ። በጣም ደስ አለው። ጁማ ከሰዓት እነሱም ከሰላት በኋላ አብረን ሂደን ማቴሪያሎቹን ገዝተን ጠረጴዛ አዘጋጅተን ሁሉ ነገር ይዘን ሙስሊምና ክርስቲያን አንድ እንደሚሆን ትላንትም ዛሬም ነገም አንድ ነን የሚል ጽሁፍ አዘጋጅተን ይህንን በጃፈር መስጊድ ባሳደግን መስጊድ በር ላይ ለማስፈጠር ችለናል።
ለዚህም መልካም ሴት መሰረቶቹ በጥቅል የአካባቢው ማህበረሰብ፣ በተናጠል ደግሞ ወላጅናቱ መሆናቸውን ይናገራል።
መጀመሪያ መነሻ የሚሆነው ያደግኩበት ማህበረሰብ ነው። እኔ ያደግኩበት ማህበረሰብ አብሮ የኖረ ማህበረሰብ ነው። በህፃነታችን ሙስሊም ጓደኞቻችን ጋር መስጊድ ውስጥ ገብተን ክርስቲያኖች ነን ግን ውጡ እንኳን ሳንባል ነው አብረው ሸሆቻችን ቁርአን አስቀርተው ፍቅር መግበው ተንከባክበው ነው እንትን ያሳደጉን። ስለዚህ ይህን ተከትሎ ደግሞ የእኛ ቤተሰቦች በተለይም የኔ እናት በህይወት በነበረችበት ጊዜ በስነ ስርዓት ለረመዳን ሰዓት ላይ በየቤቱ ማታ ተምር ገዝታ ሾርባ ይዛ ትሄዳለች። ያን ስትሄድ ደግሞ እኔን ነበረ ብዙ ጊዜ ይዛኝ የምትሄደው እና እኔ እሷ የቀረጸችብኝ ውስጤ የሆነ ነገር አለ። ይሄ እውነት ነው፣ የወሎ ሴት ነው ግን እሷ ጋር ያለውን ነገር ብዙ ጊዜ ስለማስታውስ እሷ የሰራችኝ ስራ፣ ማህበረሰቡ የሰራን ስራ እንደዚህ እንደወጣ አድርጎኛል እንጂ እኔ ምንም አዲስ ፈጠር ያለሁ ብዬ ወይም ደግሞ አዲስ አድርግ ያለሁ ብዬ የማስበውም ነገር የለም።
የእናቴ ልጆኝ ተገኝቻለሁ ባይነ
እውነት ነው። የእናቴ የወሎዋ የሰብለ አበበ ልጆኝ ተገኝቻለሁ ብዬ ነው የማስበው።
የዳዊት አብሮ አደግ ጓደኛና የእስልምና እምነት ተከታይ የሆነው ቢላል ጀማል ዳዊት ኢትዮጵያዊ እሴቶች እየተሸረሸሩ ባሉበት በዚያ አሳሳቢ ወቅት የተገኘ አርአያ ወጣት ነው ይላል።
ቤት አይነት እንደዚህ አይነት በጣም አደገኛ ሰዓት ላይ የመጡ ልጆች የወንዝ መጠበቂያ እርከን ልትለው ትችላለህ፣ የተለያየ ካብ ነገሮች ልታች ትችላለህ። ያለ ንብረት እንዳይሸረሸር እንደዛ ነው የማየው። ዳዊት ወደድንም ጠላንም የዚህ ትውልድ ተቀባዮች እኛ፣ የሴቶቻችን እጣ ፈንታ ከአባቶቻችን እጅ ወጥቶ እኛ እጅ ወድቋል። መጠበቅ ያለብን እኛ ነን። ስለዚህ የዚህን ትውልድ አደራ በረከቡ ኃላፊነት እጃቸውን ዘርግተው ካሳዩ ሰዎች ለእኔ ዳዊት ትልቁን ቦታ ይይዛል ብዬ አምናለሁ። ዳዊት ለሁላችንም ትልቅ የቤት ስራ የሰጠን በፍቅራችን ላይ በአንድነታችን ላይ እንድናስብ እንድናጤን ያደረገን ብዬ አምናለሁ።
የፍጥሪያ ፕሮግራሙ ብዙዎችን ስሜታዊ ያደረገ እንደነበር ወጣቶቹ ይመሰክራሉ።
የእውነት ለመናገር በጣም ነው ደስ ያላቸው። በጣም ከድሮ እናቴ ታደርግ የነበረውን ነገር እኔ ዘመን ደግሜ እንደዚህ ሳደርግ ሲያዩ አንዳንዶች ትላልቅ ሰዎች እኔ ይዘውኝ ሁሉ ነው ያለቀሱት። ምንድን ነው ያሳደጉ ሰዎች ናቸው።
አላውቅም፣ በተወሰነ ደረጃ ጋር ተፈጥሮ ነበር መሰል። በዛ ሰዓት ብዙ ሰዎች ተገርመዋል። ብዙዎችም ደግሞ በቃ አንዳንድ ጊዜ ስሜት የእውነት ሲሆን ከመግለጽ በላይ ይሆናል የሚሉት ነገር ጠፍቷቸው እየመረቁት ምናምን በቃ ዝም ብለው በቃ ደንግጠው ሁላ እንትን የሚሉ ሰዎች ነበሩ። ጓደኞቹ ላይ፣ የእምነት አባቶች ላይ፣ ትልቅ ሰዎች ላይ የነበረው ያሳደጉ ሰዎች ላይ የነበረው ስሜት ከምገልጽልህ በላይ በጣም ልብ የሚነካ ደስ የሚል ነገር ነው።
በፍጥሪያ ፕሮግራሙ ላይ ታድመው የነበሩት ሼህ አብዱ እንድሪስም ይሄን ይላሉ።
ያው በጣም ደስ አለን። ያው ቅርበን ተባብረን ጓደኞቹ ጋር እናውቀዋለን። ጓደኞቻችንን ይዞ ቀርቦ ያው ፍጥራው ላይ ተባብረን እንዲፈጠር አስደርገለታል። ያው ያየውም ሰው ሁላ ጥሩ ነው ብሎ ሀሳቡን ተቀብሎታል።
ዳዊት የአካባቢው ፍሬ ነው የሚሉት ደግሞ የኮምቦልቻ ከተማ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባልደረባ አቶ ሳሙኤል ኬሮስ ናቸው። አካባቢው ብዙ ያልተነገረለት ግን ደግሞ ብዙ ሊባልለት የሚገባ ሰብአዊ ጸጋዎችን ታድሏል። እንደ አቶ ሳሙኤል
ወሎ ላይ በሃይማኖት መከባበር መዋደድ ላይ ትልቅ ስራ እየተሰራ ነው ያለውና አሁን ለምሳሌ አንቻሮ ጊዮርጊስ ቤተክርስቲያን አካባቢ ዞ ማህበረሰብ ያለው የሙስሊም ማህበረሰብ ነው ያለውና ነገር ግን ቤተክርስቲያኑን የሚጠብቁት ታቦቱን የሚጠብቁት ሙስሊሞች ናቸው። ሌላው እዚሁ በኮምቦልቻ ስር ከሚገኝ ገደራ ቶማስ የሚባለ ቤተክርስቲያን አለና እሱም በሙስሊም ማህበረሰብ ነው ያሉበት አካባቢ የሚጠብቁትም እንደ ራሳቸው አድርገው የሚንከባከቡትም ግንቦት 24 ላይ በየአመቱ ሲከበር ድግሱን የሚደግሱት አጠቃላይ ያለውን ሁኔታ ለህዝበ ክርስቲያኑ የሚያስፈልገውን ዝግጅት የሚያደርጉት እነዚህ ሙስሊም ማህበረሰቦች ናቸው።
በወሎ ውስጥ የሚገኘው ጥብቅና ጥልቅ ሴት መቻቻል በሚለው ሀረግ መፈረጅ የለበትም የሚሉ ብዙዎች ናቸው። ከመቻቻል በላይ በውስጡ ብዙ ትርጉሞችን አስሏልና
መቻቻል የሚለው ቃል ምናልባት ሁሉ ላይ ብዙ ገላጭ አይደለም። መቻቻል እንደምታውቀው ከቀበራው ስንነሳ ሽልኛለህ ይችላልው የነካኝዶ አይነት ስሜት የሚያጨምር ሁሉ ላይ ግን ስትል ከዚህ ቢሆን ከዚህ በወጣ መልኩ ተዋደ ተፋቅደ እኔ ስላንተ አስቤ አንተ ስለኔ አስበህ ስታስብ ደግሞ በመጨለቅ ውስጥ ሁላ ጨምር ሆነ የሚኖርበት ማህበረሰብ ክፍል ነው። ጓደኛ ስትይዝም ነው ታጠይቀው የሆነ ቦታ ስትል ምን ታጠይቀ ምን ማየት ነገር ማለት ነው። አሁን ግን እነዚህ ነገሮች በተወሰነ ደረጃ እየተሻሻሉ
ዘመናትን ተሻግሮ እዚህ የዘለቀው አብሮነት ቴክኖሎጂ ሊያጎለብተው የሃይማኖት አባቶች በጽናት ሊጠብቁት ይገባል ሲሉ ይመክራሉ ወጣቶቹ።
መቼም ዛሬ ላይ ብዙ ነገሮች አሉ፣ ቴክኖሎጂ አለና የበለጠ የሚያቀራርቡ ነገሮችን በእነዛ መስራት አለብን እንጂ እነዛን ቴክኖሎጂ ተጠቅመን እንድንራራቅ፣ እንድንበታተን፣ እንድንጣላ መሆን የለብንም። ምክንያቱም ይህን ባደረግን ቁጥር ከኛም በላይ ያሳደግን ማህበረሰብ ሰላሙን እየነሳን እንጎደዋለን። ይሄ ደግሞ ለሱ አይገባም።
አገሪቱ በአሁኑ ሰዓት ወሳኝ የሚባል ዋና ሰዓት ላይ ነች። አባቶች መስጊድ ላይ፣ ቤተክርስቲያን ላይ፣ የእምነት ተቋሞች ላይ ስለ ሀገራችን ሰላም፣ ስለ ህዝቦች አንድነት፣ ፍቅር አጥብቀው ሊጸልዩ ሊሰብኩ ይገባል ብዬ አምናለሁ።
ረመዳን ከሪም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
Sharan
Gabina
VOA
Sharan
Gabina Belashangul 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 Degabina Degabina Belashangul
መስፍን አራጌን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። አፍሪካ በዓለም ላይ ከተሞች በፍጥነት እየተስፋፉባት ካሉ አህጉሮች ቀዳሚ ሆናለች። የተባበሩት መንግስታት ድርጅት በሚቀጥሉት 15 ዓመታት በፍጥነት በማደግ ላይ የሚገኙ 10 አገራት አፍሪካዊ ይሆናሉ ሲል ተንብየዋል። እንዲህ ያለው ፈጣን እድገትና ተግዳሮቶቹን የሚዳስሰው የኒኮላስ ፒናውልት ዘገባን ሀብታሙ ስዩም ወደ አማርኛ መልሶታል።
ከሰሃራ በታች ባለው የአፍሪካ ክፍል ከተሞች የሚኖረው ህዝብ ቁጥሩ ከአውሮፓውያኑ 1990ዎቹ አጋማሽ ወዲህ በጥፍ ጨምሯል። በ2016 የአውሮፓውያኑ አቆጣጠር የህዝብ ቁጥሩ 400 ሚሊዮን ተቆጥሯል። የዘርፉ ባለሙያዎች እንደሚሉት የቀጠናው 400ኛ ህዝብ የሚኖረው በከተሞች ውስጥ ነው። እንደ አውሮፓውያን አቆጣጠር በ2000 ዓ.ም 30% ብቻ ነበረ ከተሞችን መኖሪያ ያደረገው። ሆኖም የመሠረተ ልማት ዝርጋታዎችና ኢንዱስትሪዎች መቆርቆር በህዝብ ቁጥር ማሻቀብ ልክ እያደገ አይደለም። ከሰሃራ በታች የሚኖረው 60% ከተሜ ድህነት ባደቀቃቸው መንደሮች ይኖራል። ለመጠጥ የሚሆን ንጹህ ውሃ የሚያገኘው ከአራት ሰዎች መካከል አንዱ ብቻ ነው። ደካማ የጽዳጅ ማስወገጃና የጎርፍ ቁጥጥር ስርዓቶች ሌላ ፈተና ደቅነዋል። ኩማን ኮሲያ ታሚያ ከአይቮሪ ኮስት የመጡ የባህላዊ ስርዓት ደንብ ንግሥት ናቸው። እያንዳንዱ የዝናብ ወቅት የሚያስከትለው ጎርፍ ሐሳብ ጥሎባቸዋል። የዝናብ ወቅት ሲመጣ ምን ማድረግ እንዳለባቸው ግራ እንደሚጋቡ፣ ሁሉም ነገር እንደሚዘጋጋ እያነሱ ነው የሚያማድሩት። አማዱ ዲያራ ደግሞ በሴኔጋል ዋና ከተማ ዳካር የሚገኘው ሰሜን ፓይኪን ቀጠና አስተዳዳሪ ናቸው። ቆሻሻን ለማስወገድ አለመቻል ችግሮችን እያባባሰ እንደሆነ ያነሳሉ። አማዱ ቆሻሻን ለመቅበር የሚረዱ ተቋማት ባለመኖራቸው መቸገራቸውን፣ በዳካር ቀጠና ካሉ ቤቶች የሚወጣው ቆሻሻን የሚያበል አንድ ብቻ ተቋም እንዳለ፣ ይህም በምላሹ ችግር እንዳስከተለ፣ ቆሻሻን ወደ ሌላ ጠቃሚ ሁነት ከመቀየር ይልቅ መሬት ውስጥ እንዲቀበር መደረጉ ለዜጎች አደገኛ ሁኔታን እየፈጠረ ስለመሆኑ ነው የተናገሩት። በአብዛኛው የአፍሪካ ክፍል ያለው የከተሞች መስፋፋት በትናንሽና መካከለኛ ከተሞች ላይ የሚታይ ነው። ከአፍሪካ ሕዝብ ከግማሽ ትንሽ ላቅ የሚለው የሕዝብ ቁጥራቸው ከ250,000 በታች በሆኑ ከተሞች ይኖራል። ማጊ ቻዝል ድንበር የለሽ ከተሞች የተሰኘ መንግሥት ያልሆነ ድርጅት መስራች ናቸው። እሳቸው እንደሚሉት መካከለኛ ከተሞች ለአፍሪካ መጻኢ ዘመን መልካም ነገር ይኖራቸዋል።
Si les villes intermédiaires n'existent pas, on peut pas relier les grandes villes et la zone.
መካከለኛ ከተሞች ከሌሉ ትልልቅ ከተሞችና ገጠራማ ስፍራዎችን ለማገናኘት ይቸግራል። ገጠራማ ስፍራዎች አስፈላጊው የቁሳቁስ ሀብት ብሎም የሥራ ዕድል የላቸውም ነው ያሉት። እንደሳቸው ትንታኔ ወጣቶች ወደ ከተማ መፍለስን በሚያባብስ መልኩ ገጠራማ ስፍራዎችን ለቀው በመውጣት ላይ ይገኛሉ። እንበ በኩሉ ትልልቅ ከተሞች የኢኮኖሚና የማህበራዊ ችግሮች ቋት እንዲሆኑ ያደርጋቸዋል። ወትሮም ትልቅ የነበሩ የአፍሪካ ከተሞች የበለጠ እየሰፉ ነው። የናይጄሪያው ሌጎስ የዓለም ትልቁ ከተማ እንደሚሆን ይጠበቃል። ሌጎስ በ2100 የአውሮፓውያኑ ዘመን 88.3 ሚሊዮን ህዝብ የሚኖርበት ከተማ ይሆናል ሲል የዓለም ኢኮኖሚ ፎረም የተሰኘው ተቋም ተንብዮአል።
ካሁን በኋላ ከናንተ የሚጠበቀው ጥያቄ ተፈናቅለናል እርዳታ አቅርቡልን ሳይሆን ባለንበት አካባቢ ውሃ አስገቡልን ትምርት ቤት አስገቡልን የሚል መሆን አለበት ያለው ዓለም አቀፍ ትብብር ለኢትዮጵያውያን መብት ዳይሬክተር ታማኝ በየነ ሲሆን ታማኝ በየነና የወርልድ ቪዥን የኢትዮጵያ ዋና ዳይሬክተር ኤድዋርድ ብራውን በጌዲዮ ዞን ገደብ ወረዳ ተገኝተው ድጋፍ አድርገዋል። ዓለም አቀፍ ትብብር ለኢትዮጵያውያን መብት ዳይሬክተር አቶ ታማኝ በየነ ከተለያዩ ትውልድ ኢትዮጵያውያንና የዲያስፖራ ማህበረሰብ አባላት ያሰባሰበውን ከ1 ሚሊዮን ዶላር በላይ ለወርልድ ቪዥን ኢትዮጵያ ማስረከቡም ይታወሳል። በዛሬው ዕለትም በሐዋሳ ከተማ ተገኝቶ ንግግር ሲያደርግ የተመለከተው የሐዋሳው ዘጋቢያችን ይቅርታ በጌዲዮ ገደብ ወረዳ ተገኝቶ ንግግር ሲያደርግ የተመለከተው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኮልናል። ከታማኝ በየነ ንግግር ይጀምራል ዘገባው።
ማዘን ብቻ ግን በቂ አልነበረም። በጉጂ በጌዲዮ መካከል ግጭት ተፈጠረ ሲባል በተለይ ሩቅ አገር ሆኖ መስማትና ማየት በጣም ልብ ይሰብር ነበር። ማንነታችሁን ማንንም በጉልበት አይነጥቃችሁ። እኛን አስሩጦ እዚህ ድረስ ያመጣን ጉጂነታችሁ ወይም ጌዲዮ መሆናችሁ ብቻ አይደለም፣ ኢትዮጵያዊ በመሆናችሁ በውጭ የምንኖረው ኢትዮጵያውያን ሀዘናችሁ ሀዘናችን ስለሆነ ነው። በአስቸኳይ ልንደርስላቸው ይገባል ብሎ በመላው ዓለም የሚገኘው ኢትዮጵያዊ ተረባርቦ የህይወታችሁን መስመር የሚቀይር ባይሆን እንኳን እንደ ዜጋ እኛም ኃላፊነት እንዳለብን ወገኖቻችን መሆናችሁን ልናሳይ ነው እና በዚህ በደረሰባችሁ መከራ ያዘነውን ያህል ዛሬ አንድ ላይ ቆማችሁ ደግሞ ተስማምታችሁ በጋራ ለመኖር መወሰናችሁን ስታሳዩን በጣም ተደስተናልና ስላደረጋችሁት ሁሉ ከልብ እናመሰግናለን።
አክቲቪስት ታማኝ በየነ ካሁን ወዲያ ከናንተ መስማት የሚፈልገው ጥያቄ ይህ መሆን የለበትም ነው ያለው። ፍቅርና ኢትዮጵያዊነትን በማስቀደም በኢትዮጵያዊነት ድንኳን ስር ውስጥ በእኩልነት እንድትኖሩ አደራ ይላለሁኝ ብሏል።
ለኛ ሊቀርብ የሚገባው ጥያቄ ተጣልተን ተፈናቅለናልና እርዱን ሳይሆን ባለንበት ቦታ ትምህርት ቤት ስሩልን፣ ሆስፒታል ገንቡልን፣ ውሃ አውጡልን የሚል እንጂ ተፈናቅለናል የሚለው ከዚህ በኋላ በዚህ ምድር ላይ እንዲኖር አንፈቅድም። እናንተም አትፍቀዱ። ይሄን የመከራ ጊዜ እናልፈዋለን። ለጊዜው ተቸግራችሁ ይሆናል። መንግስትም ህዝብም በውጭ ያለው ኢትዮጵያም ሌላውም ተረባርበን እናንተም ወደ ቀድሞ ህይወታችሁ ለመመለስ እንጥራለን። እናንተም ወደ ድሮ ፍቅራችሁ እንድትመለሱና በእኩልነት እንድትኖሩ እንድትጥሩ።
የኢትዮጵያ ሰላም ሚኒስትር ዴታ አቶ ዘይኑ ጀማል በበኩላቸው መንግስት ዜጎች በሰላም እንዲኖሩና ወደ ቀያቸው እንዲመለሱ ጥረት ሲያደርግ መቆየቱን ተናግሯል። የዓለም አቀፍ ትብብር ለኢትዮጵያውያን መብት ዋና ዳይሬክተርና አክቲቪስት ታማኝ በየነ ላደረጉት በጎ አድራጎት ምስጋናቸውን አቅርቧል።
ዛሬ እዚህ የመጣ ነው ኢትዮጵያዊ ወንድማችን ከኢትዮጵያውያኖች ጋር ኢትዮጵያውያኖች ሲቸገሩ አብሮ የሚቸገር፣ ኢትዮጵያውያኖች ሲያለቅሱ አብሮ የሚያለቅስ፣ ኢትዮጵያውያኖች ሲደሰቱ አብሮ የሚደሰት ወንድማችን ታማኝ በየነ በመላው ዓለም የሚገኙ ኢትዮጵያውያኖችን አስተባብሮ ዛሬ እናንተ እንድትቋቋሙ ከተፈናቀላችሁበት ተመልሳችሁ ቀያችሁ ገብታችሁ ለመቋቋም በመታደርጉት ይምን ለመታደርጉት ጥረት ድጋፍ ለማድረግ ያቅሙን ያህል የሰበሰበውን ጥሪት ይዞ መጥቶ በእናንተ መሃል በመገኘቱ በራሴና በኢትዮጵያ መንግስት ስም እንዲሁም በእናንተ ስም ከፍተኛ ምስጋናዬን አቀርብለታለሁ።
ለሎችም ኢትዮጵያውያን የሱን አሪያ በመከተል በተለያየ አካባቢዎች ተፈናቅለው በችግር ላይ ያሉ ኢትዮጵያውያን እንዲረዱ ጥሪ አቅርቧል። ባለመቀፍ ዙሪያ የሚገኙ ትውልደ ኢትዮጵያውያን በተቸገርንበት ወቅት ስለደረሱልን ወገንታውነታቸውን አሳይተውናል ያሉት አቶ አበበ በሩ ምስጋናቸውን አቅርበዋል። ቀያቸው ድረስ በአካል መጥተው ስለጠየቋቸው አለኝቸኝት ተሰምተናል ያሉትም አሁን ወደ ቀያቸው መመለሳቸውን ተናግረው የጉጂና የገዶ ህዝብ ካሁን በፊት የነበረውን አብሮነት ያጠናክራል ነው ያሉትም። የወርልድ ቪዥን ኢትዮጵያ ዋና ዳይሬክተር ኤድዋርድ ብሮን በበኩላቸው ወርልድ ቪዥን ለችግር የተጋለጡ ኢትዮጵያውያን ስለዳ ቆይቷል ነው ያሉትም። መልሶ ለማቋቋምም የተለያዩ ድጋፎችን ማድረጉን ተናግረው ለግብርና የሚያስፈልጉ ግብዓቶችን ምጭምር ሲያቀርብ መቆይቱን ተናግረው ለዚህም 1.3 ቢሊዮን የአሜሪካን ዶላር ወጪ ማድረጉን ገልጸው በተመሳሳይ ባለፈው ዓመትም 1.4 ቢሊዮን የአሜሪካን ዶላር ድጋፍ ማድረጋቸውን ተናግረዋል። ታማኝ በየኔ ከምዕራብና ምስራቅ ጉጂ እንዲሁም ከገዲዮ ዞን የተፈናቀሉ ዜጎችን ለመደገፍ በውጭ ሀገር ከሚገኙ ኢትዮጵያውያን ያሰባሰበውን ከ1.3 ሚሊዮን ዶላር በላይ ገንዘብ ለወርልድ ቪዥን ኢትዮጵያ ማስረከቡ ይታወቃል። ከትናንት ጀምሮ በዞኑ ቅኝት ሲያደርግ ቆየው የአሜሪካ ድምጽ ራዲዮ በመቶ ሺዎች የሚቆጠሩ ዜጎች ተጠልሎ የነበሩባቸው የይርጋጨፍና የገደብ ስታዲየሞች ባዶ መሆናቸውን ተመልክቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘዶስ ገዲዮ ዞን።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ሰገለ አሜሪካ ራ ጋቢና።
አዲሱ የጸረ ሽብር ረቂቅ ህግ ወደ ተወካዮች ምክር ቤት እንደተመራ ተሰምቷል። ረቂቅ ህጉ ሽብርተኝነትን ከመከላከል ባሻገር የዜጎችን ሰብአዊ መብቶችም ያስከብራል ተብሎለታል። መለስካቸው አማሀ ስለ ጉዳዩ በዝርዝር ይነግረናል።
የሚኒስትሮች ምክር ቤት በ68ኛው መደበኛ ስብሰባው አዲሱን የጸረ ሽብር ህግ አጽድቆ ወደ ተወካዮች ምክር ቤት እንደላከው ተሰማ። የመጀመሪያ ደረጃ ረቂቁን ያዘጋጀው ግብረ ኃይል ሰብሳቢ አቶ አማሀ መኮንን ለቪኦኤ እንደገለጹት ከሆነ ለተወካዮች ምክር ቤት የቀረበው ህግ ከቀድሞ በብዙ መልኩ የተለየ ነው። የቀድሞ ህግ ሙሉ በሙሉ ዓላማው ያደረገው ዜጎችን ከሽብርተኝነት መጠበቅ ወይንም መከላከል የሚል ነበር እንጂ በዚህ ሂደት የዜጎች መብት የሚከበርበትን ድንጋጌዎች የያዘ እንዳልነበረ አስታውሰዋል።
ከመግቢያው ወይም በህግ ቋንቋ ፕሪያምብል ከምንለው ክፍል ጀምሮ ራሱን የቻለም አንቀጽ ከዚህ አንጻር ተቀምጦለታል። ይሄ ህግ ሽብር ወንጀልን መከላከል ብቻ ሳይሆን ዓላማው የዜጎችን ሰብአዊ መብቶችን መጠበቅ ወይም ማክበርን ማስከበርንም ጭምርና በሽብር ወንጀል የተጠረጠሩ ሰዎችም ራሳቸው ካያያዛቸው ጀምሮ የክስ ሂደቱ ሁሉ ፍትሐዊ ወይም ዓለም አቀፍ ደረጃውን የጠበቀ እንዲሆን ማድረግ እንዳለበት ይህን ህግ በመተግበር በኩል ሚና የሚኖራቸው አካላት የደህንነት ተቋሙ፣ የፖሊስ የምርመራ ስራውን የሚሰራው ከሳሽ የሆነው አቃቤ ህግ እና በኋላም ጉዳዩን በዳኝነት የሚያዩ ፍርድ ቤትም ጭምር ይህን ህግ ሲተገብሩና ሲያስተገብሩ እነዚህን ግምት ውስጥ ማስገባት እንዳለባቸው የዜጎችን የአዋጁ የህጉ ዓላማ በዚህም ሆነ በዛ ሽብርተኝነትን መከላከል ብቻ ሳይሆን የዜጎችን መብቶች ማክበር ማስከበር መሆኑን ጭምር ግምት ውስጥ በማስገባት እንዲተረጉሙት የሚያስገነዝብ ነው። እንግዲህ ህጉ እዚህ ድረስ ሄዷል። ከዚህ በኋላ እነዚህ ተቋማት በዚሁ መሰረት ይፈጽማሉ አይፈጽሙም የሚለው ወደፊት የሚታይ ነው። ግን ያው በስልጠና ይሄ መሞላት አለበት።
በቀድሞው ህግ ወይንም አሁን በስራ ላይ ያለው የጸረ ሽብር ህግ በንጹሐንና በተጠርጣሪዎች መብቶች ላይ የሚያደርሰው በደል ክፉኛ ከሚተችባቸው ነጥቦች አንዱ ነው። አቶ አማሀ መኮንን እንደሚሉት ቀደም ሲል ከተገለጸው በአዲሱ ረቂቅ አጠቃላይ ጥበቃ ከተደረገላቸው ሰብአዊ መብቶች በተጨማሪም ዝርዝር መጠበቂያ ድንጋጌዎች አሉ ይላሉ።
ለምሳሌ በህጉ በግልጽ አንድ ይሄ መብትን በመጠየቅ የሚደረግ ተቃውሞ፣ ሰልፍ፣ ስብሰባ በሽብርተኝነት ወይም በሽብር ወንጀል እንደማያስጠይቅ በግልጽ ተቀምጧል። በህግ ያገኙት ወይም በእጃቸው የገባን መረጃ ለሶስተኛ ወገን አሳልፎ የመስጠት ያለመስጠት መብት ያላቸው ወይም ያለመስጠት ግዴታ ያለባቸው ለምሳሌ ጋዜጠኞች፣ ሐኪሞች የመሳሰሉ አካላት ያገኙት መረጃ አንድ የሽብር ወንጀል ሊፈጸም በዝግጅት ላይ ወይም በእቅድ ላይ ያለ ወይም እየተፈጸመ ያለ መሆኑን የሚያመለክት እስካልሆነ ድረስ ለመግለጽ እንደማይገደዱ እና ይሄም ሳይገልጹ ቢቀሩም በሽብርተኝነት ተባባሪ እንዲህ ተብለው ሊከሰሱ እንደማይችሉ በግልጽ ጥበቃ ተደርጓል።
በረቂቅ ህጉ ከተመለከቱት ድንጋጌዎች መካከል ይህም አለ።
ሌላም በተመሳሳይ መንግስትን ቀጥታ የመንግስትን ከመንግስት ጋር የጄኔቫ ኮንቬንሽኖች በሚጠይቁት መስፈርት መሰረት ከመንግስት ኃይል ጋር በትጥቅ ጭምር የተቃውሞ እንቅስቃሴ የሚያደርጉ አካላት በዛው በጄኔቫ ኮንቬንሽኖች ሊጠየቁ ከሚችሉ በስተቀር በሽብር ወንጀል ሊጠየቁ እንደማይገባ ተካቷል። ይሄ ማለት ግን ያው እነዚህ አካላት ሁለቱንም አይነት ማጣቀስ ነገር ካለ ለምሳሌ እንዳልኩት ከመንግስት ባንድ በኩል ከመንግስት የጸጥታና የመከላከያ ጋር ኃይል ጋር ግጭት ውስጥ መግባት ሲመች ደግሞ የሽብር ተግባር የሚፈጽሙ ከሆነ ከመጠየቅ የሚያድን አይደለም።
አሁን በስራ ላይ ባለው ህግ መሰረት አስፈጻሚው የመንግስት አካል ማንንም ቡድን በሽብርተኝነት ለመሰየም ፓርላማ ብቻ ማቅረብና እንዲህ የተሰኘው ድርጅት አሸባሪ ድርጅት ነው ብሎ ማጸደቅ ነበር። በዚህ በአዲሱ ረቂቅ ግን ሂደቱ እንደዚህ ቀላል አይደለም።
ምናልባት ከቀድሞ በጣም የተለየው ቀጥታ ወደ መሰየም ከመሄዱ በፊት ይሄ በሽብርተኝነት እንዲሰየም ቀረበለት ድርጅት ስለ ጉዳዩ የሚሰጠው አስተያየት ካለ አስተያየት እንዲሰጥ የመሰማት እድል ማለት ነው እንዲሰጥ ማድረግ እንዳለበት የተቀመጠ ነገር አለ። ከዛ በኋላ አንድ ድርጅት በሽብርተኝነት ከተሰየመም በኋላ ከሽብርተኝነት ስያሜው እንዲነሳለት ሊያመለክት የሚችልበት ስርዓት ተበጅቷል። እንደውም እዚህ ላይ በሽብርተኝነት የተሰየመው ድርጅት ብቻ ሳይሆን ሌላ ማንኛውም ሰው ያ ድርጅት ከሽብርተኝነት ስያሜው እንዲፋቅ የሽብርተኝነት ስያሜው እንዲፋቅለት ሊያመለክት እንደሚችልና ይሄን በማመልከቱም ራሱን በሽብርተኝነት ተባባሪ ሊሆን እንደማይችል ተቀምጧል። ሌሎች በርካታም ብዙ ለውጦች ተታክለውበታል።
አቶ አማሃ መኮንን ለቪኦኤ እንደገለጹት በሚኒስትሮች ምክር ቤት የጸደቀው ረቂቅ ተደረገበት በምክር ቤቱ በአስረጅነት የተገኙ የግብረ ኃይሉ አባላት ነግረዋቸዋል። ረቂቁ ሕግ ሆኖ ሊወጣ የቀረው ሂደት አጭር ነው። ሕጉን በተግባር ለማዋል ግን በሕግ አስፈጻሚውና ተርጓሚው አካሎች ከፍተኛ የአተያይ ለውጥ እንደሚያስፈልግ አቶ አማሃ በአጽንኦት አሳስበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ
ራዲዮ ተክለ አሜሪካ ራ ጋቢና
ከአሜሪካ ድምፅ ራዲዮ የሚቀርበው የጋቢና መሰናዶ ይቀጥላል። እስካሁን ደግሞ ትንሽ የመዝናኛ አፍታ እንውሰድ። በዛሬ በጎንደር ዩኒቨርሲቲ የሶሺዮሎጂ መምህር የሆነው ቢኒያም አበባው ለጋቢና አድማጮች ሙዚቃ እንዲመርጥ ጠይቀነዋል። ከሙዚቃው በፊት ግን መምህርነቱና ሙዚቀኝነቱን እንዴት እንዳስማማው ይነግረናል።
ሁለት የተለያየ የሚመስሉ የተራራቁ የሚመስሉ ስራዎች ናቸው። ግን በመሰረቱ አንድ ሰው መማር የሚችለው ከብዙ ምንጮች ነው። ማስተማር የሚችለው በብዙ መልኩና በብዙ መንገድ ነው እና የተለያዩ ቢመስሉም ግን ሁለቱንም ሰውን ለማስተማሪያ በተቻለ መጠን ፎርማል ኤዱኬሽንንም ዩኒቨርሲቲንም የኛውንም ደግሞ በተሻለ መጠን መልእክቶች ያላቸውን ስራ በመስራት ሰዎችን የተወሰነ ለማስተማር መሞከር ነው እና ሁለቱም እንዳስተማሪነት ነው። ምንም እየከበደ የሚከብድ ይመስለኝ ግን ሁለቱንም ጊዜ ሰጥቶ በመሞከር በመስራት በሁለቱም መልእክት ለማስተላለፍ በሁለቱም ለማስተማር ነው እንግዲህ የሚሞክረው። ሰምና ወርቅን ነው ለጋብዙ ወደው ሰምና ወርቅ ያልበሜ መጠሪያም ነው አሁን መስከረም የሚወጣው እንዳልኩ። በዛ በተጨማሪ ደግሞ በጣም ጥሩ መልእክት ነው ያለው። የምር የልብኝ ነገር ነው የጻፉት። እኔ በግለሰብ ደረጃ አንዳንድ ኢትዮጵያ የሚሰማኝን ሀሳብ የጻፉት። ስለዚህ እሱን አድማጮች እንዲያዳምጡልኝ እያግዛለሁ ማለት ነው።
ህብር ተሞልቶ የነገሰን በታሪክ ማማ ላይ መለስ ብዬ ሳልጎበኘው ማንነቴን ሳላይ ለሀገር ሰው ባይተዋር ለታሪክ
እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። ከሰኞ ጀምሮ በአዲስ መንፈስ በአዳዲስ ዝግጅቶች እንገናኛለን። አብራችሁን ስለነበራችሁ እናመሰግናለን። ሰናይ ምሽት ይሁንላችሁ። I'm